Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 26 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሽታችሁ።
ጤና ይስጥልን፣ እንደምናመሽታችኋል። ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጆቻችሁ ሰሎሞን አባተና
እኔም ሰለሞን ክፍሌ ነን።
በምሽቱ በርከት ያሉ የኢትዮጵያና ከውጭም ያሉ ዘገባዎችን ይዘናል። በአብይ ርዕስ በአማራ ክልል እየተካሄዱ ያሉ ናቸው የተባሉ ግጭቶችን የሚመለከት ዘገባና ከምዕራብ ሐረርጌም የተጠናቀረ ሌላ ዘገባ አለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በጋቦን ተቺዎች ተጭበርብሯል ባሉት ዳግማዊ ምርጫ ፕሬዚደንት አሊ ቦንጎ ማሸነፋቸው ከተነገረ በኋላ ዋና ከተማዋ ሊብረቪል ውስጥ ግጭት ተቀስቅሷል። በሀገር አስተዳደር ሚኒስትሩ ገለጻ መሠረት ከሁከቱ ጋር በተያያዘ ከአንድ ሺህ በላይ ሰዎች በቁጥጥር ስር ውለዋል። አሊ መሰናበት አለባቸው እያሉ መፈክር የሚያሰሙ ተቃዋሚ ሰልፈኞች በብሔራዊ ምክር ቤቱና በአቅራቢያው በሚገኙ ሕንፃዎች ላይ እሳት ለኩሰዋል። የመንግሥት ባለሥልጣናት እንደሚሉት ደግሞ ቢያንስ አንድ ሰው ሞቷል፣ ሌሎች 19 ቆስለዋል። በሌላ በኩል የጋቦን ጸጥታ ኃይሎች ዛሬ ጠዋት በፓርቲያቸው ጽሕፈት ቤቶች ላይ ወረራ አካሂደው ሁለት ሰዎች መገደላቸውንና 19 መቁሰላቸውን የተቃዋሚው መሪ ዣን ፒንግ አስታውቀዋል። የመንግሥቱ ቃል አቀባይ አሌን ክሎድ ቢሊባይ ኢንዜ ለፈረንሳይ የዜና ወኪል ሲናገሩ ግን በተቃዋሚ ፓርቲው ጽሕፈት ቤቶች ላይ ወረራ የተካሄደው ትላንት ማታ ምክር ቤቱ አቅራቢያ በሚገኙ ሕንፃዎች ላይ እሳት ለኩሰው የተደበቁ ሰዎችን ፍለጋ ነው ብለዋል። ዛሬ ፖሊሶች በከተማይቱ ዙሪያ በሚገኙ መስቀለኛ መንገዶች ላይ ሁሉ ተመድበው ይታያሉ። በምርጫ ኮሚሽኑ ጽሕፈት ቤት አካባቢ የሚገኙ ባልደረባችን ኢድሪሳ ፎል እንደዘገበው አንዳንድ የምርጫ ኮሚሽኑ አባላት ትላንት ውጤቱ ከተገለጸ በኋላ ስራቸውን በገዛ ፈቃዳቸው ለቀዋል። ምርጫው ለመጭበርበሩ ማስረጃ አለኝ የሚሉት የተቃዋሚው መሪ ፒንግ ጉዳዩን ወደ ሀገሪቱ ሕገ መንግሥታዊ ፍርድ ቤት ለማቅረብ አቅደዋል። የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን በሀገሪቱ ሰላም እንዲሰፍን ጥሪ አቅርበዋል። በዚያ የሚገኘው የአሜሪካ ኤምባሲም ታዛቢዎች በየምርጫ ጣቢያው አንዳንድ ግድፈቶች ያዩ በመሆናቸው ውጤቶቹን ግልጽ እንዲያደርጉ ጠይቋል።
በኢትዮጵያ የዩናይትድ ስቴትስ አምባሳደርነት ጊዜያቸውን የሚያጠናቅቁት ፓትሪሺያ ሃስላክ ትናንት በኤምባሲው የስንብት ንግግር አድርገዋል። አምባሳደሯ በኢትዮጵያ ባለፉት የሦስት ዓመታት የሥራ ዘመን በኢትዮጵያ በሃምሳ ዓመታት ውስጥ ባልታየ መልኩ የተከሰተው ድርቅ የከበደ ረሃብ እንዳያስከትል የተደረገው ጥረት ከተከናወኑት አኩሪ ተግባራት አንዱ መሆኑን አውስተዋል። በቅርብ ጊዜያት በኢትዮጵያ የተከሰቱት ሁኔታዎች እንደሚያሳስቧቸው የገለጹት አምባሳደሯ በጉዳዩ ዙሪያ ከኢትዮጵያ መንግሥት ጋር መነጋገራችንን ቀጥለናል ብለዋል። በመጽሔት ዝርዝር ያለ ዘገባ ይኖረናል።
የኢጣሊያ ፖሊስ ፖዛሎ በተባለው የሲሲሊ ወደብ በሕገ ወጥ መንገድ ሰዎችን በማሸጋገር የሚጠረጠሩ ሰባት ሰዎች ትላንት ይዞ አስሯል። ተይዘው ወደ ሩጋሳ ፖሊስ ጣቢያ ከተወሰዱት ውስጥ አንደኛው የ16 ዓመት ሴኔጋላዊ ልጅ መሆኑን መኮንኖቹ ገልጸዋል። ፊንጌ የተባለው የኢጣሊያ የባህር ኃይል መርከብ 692 ፍልሰተኞችና ስደተኞችን ይዞ ወደ ፖዛሎ የደረሰው ትላንት ነው። በዓለም አቀፉ የፍልሰተኞች ድርጅት መግለጫ መሠረት እስካለፈው እሁድ ድረስ ብቻ 14,000 ፍልሰተኞች ከሊቢያ የባህር ጠረፍ ባሻገር ሲጓዙ ተገኝተው ሕይወታቸውን ማትረፍ ተችሏል። ፍልሰተኞቹ በአሁኑ ወቅት በተለያዩ የኢጣሊያ ወደቦች ይገኛሉ። የዓለሙ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በበኩሉ ዘንድሮ እስካለፈው የአውሮፓውያኑ ወር ማብቂያ ድረስ ብቻ 105,628 ፍልሰተኞች ባህር አቋርጠው ኢጣሊያ ገብተዋል። ለመድረስ ከሞከሩ መካከል 3,000 የሚሆኑ ሕይወታቸውን አጥተዋል ብሏል።
ከሶማሌላንድ ባለሥልጣናት ዛሬ በወጣ መግለጫ መሠረት በዚቹ ተገንጣይ ሪፐብሊክ ውስጥ በጎሳዎች መካከል በተካሄደ ውጊያ ሰባት ሰዎች ሲገደሉ ሌሎች 10 ቆስለዋል። ውጊያው ትናንት ከሰዓት በኋላ የጀመረው ሳናንግ በሚባለው ግዛት በሚገኙ ሁለት መንደሮች ውስጥ ዳራር ወይን እና ዶግብሌ ውስጥ መሆኑ ተነግሯል። የሳናንግ አስተዳዳሪ አህመድ አሊ ለአሜሪካ ድምፅ የሶማልኛ አገልግሎት ሲናገሩ ወታደሮች አስከሬኖችን አንስተዋል፣ የቆሰሉትንም ለሕክምና ወደ ሆስፒታል ወስደዋል ብለዋል። ውጊያው መቆሙን ግን ሚሊሻዎቹ እንደገና እየተሰባሰቡ መሆናቸውንም አህመድ አሊ ጨምረው አስረድተዋል። ግጭቱ በሁለት ጎሳዎች መካከል የተነሳው በከብት ግጦሽ መሬት ይገባኛል ጥያቄ ምክንያት መሆኑ ተገልጿል።
አድማጮች፣ ዜና በቀጥታ የሚተላለፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በዩናይትድ ስቴትስ ፕሬዚደንታዊ ምርጫ የሪፐብሊካን ፓርቲው በእጩነት ያቀረባቸው ዶናልድ ትራምፕ በትናንትናው ዕለት የኢሚግሬሽን ፖሊሲያቸውን አስተዋውቀዋል። ቅድሚያ የሚሰጡትም ለድንበር ጥበቃና ወደ ዩናይትድ ስቴትስ የገቡ ስደተኞች የሀገሪቱን እሴቶች መጋራታቸውን ማረጋገጥ እንደሚሆን ዘርዝረዋል። ሚስተር ትራምፕ በደቡብ ምዕራባዊ ክፍለ ግዛት በአሪዞና ለሚገኙ ደጋፊዎቻቸው ሲናገሩ ከሜክሲኮ ፕሬዚደንት ጋር ጠቃሚና ቀጥተኛ ውይይት ማካሄዳቸውን ገልጸዋል። ትራምፕ ብመረጥ በዩናይትድ ስቴትስና ሜክሲኮ ድንበር ላይ ግንብ እገነባለሁ የሚለው የረጅም ጊዜ አቋማቸው በሁለቱ መካከል በዋናነት ልዩነት መፍጠሩ ይታወቃል። ከፕሬዚደንት ኤንሪኬ ፔኛ ኔቶ ጋር ከተገናኙ በኋላ በግንባታው እቅድ ላይ መነጋገራቸውን የገለጹት ትራምፕ ሜክሲኮ ወጪውን ትሸፍናለች የሚለው አቋማቸውን ግን አለመነሳቱን አስረድተዋል። ዶናልድ ትራምፕ ባለ 10 ነጥቡን የኢሚግሬሽን እቅዳቸውን አሪዞና ላይ ይፋ ባደረጉበት ጊዜ ግን ረጅሙ፣ ጠንካራውና ውቡ ሲሉ የገለጹት ግንብ በመጀመሪያው ረድፍ ላይ ተቀምጧል። እስካሁን የሚያውቁት ነገር የለም፣ ወጪውን ግን የሚሸፍኑት እነርሱ ይሆናሉ ብለው ሲናገሩ ደጋፊዎቻቸው በከፍተኛ ድምፅ ግንቡ ይሰራ ሲሉ ደስታቸውን ገልጸዋል። ዶናልድ ትራምፕ የኢሚግሬሽን አቋማቸውን ሊያለሳልሱ ይችላሉ ተብሎ ቢጠበቅም ትላንት ባቀረቡት እቅድ መሠረት ግን ጭራሹኑ ይበልጥ አጠንክረው ታይተዋል። 5,000 አዲስ የድንበር ጠባቂ ዘቦችን እንደሚቀጥሩ፣ አሁን ያሉትን መኮንኖች ቁጥር በሦስት እጥፍ እንደሚያሳድጉና ወደ ዩናይትድ ስቴትስ በሕገ ወጥ መንገድ ለመግባት ሲሞክሩ የተያዘውን ሁሉ ወዲያውኑ ወደ መጣበት ማባረር የሚሉት ከዘረዘሯቸው ጥቂቶቹ ናቸው።
ቱርክ ከኩርድ አማጽያን ጋር እየተካሄደ ያለውን ተኩስ ለማቆም ተስማምታለች የሚለውን የዩናይትድ ስቴትስ ገለጻ አንካራው ውድቅ አድርጋለች። ስጋቶች ሁሉ እስኪወገዱም በሶሪያ ሰሜናዊ ግዛት የጀመረችውን ወታደራዊ የማጥቃት ዘመቻ እንደምትቀጥል አስታውቃለች። ቱርክ በኩርዶች ላይ የከፈተችውን ዘመቻ አቁማ እስላማዊ መንግስት ነኝ ከሚለው ቡድን ጋር በሚካሄደው ውጊያ ላይ እንድታተኩር ዩናይትድ ስቴትስ ጠይቃለች። የቱርክ ፕሬዚደንት ረሲፕ ታይብ ኤርዶዋን ቃል አቀባይ ግን ተኩስ ማቆም ብሎ ነገር ጥያቄ ውስጥ የሚገባ አይደለም ብለዋል። የኩርድ ሽምቅ ተዋጊዎች ወደ ኤፍራጥስ ወንዝ ምስራቅ ካላፈገፈጉ በቀር ምንጊዜም የጥቃት ኢላማችን ሆነው ይቆያሉ ሲሉም ቃል አቀባዩ አክለዋል።
በመጨረሻም እስራኤል በተያዘው ምዕራብ ዳርቻ አይሁዶችን የማስፈር እቅዷ ዓለም አቀፉን ማኅበረሰብ እያሳሰበ ባለበት ሁኔታ ለማስፋፋት መወሰኗ ከዩናይትድ ስቴትስ ነቀፋ አስከትሎባታል። ይህ ግዙፍ የሰፈራ ግንባታ ሂደት ሁለት ነጻ ሀገሮች በሚለው የመፍትሄ ሐሳብ ላይ ከባድና እያደገ የሚሄድ ስጋት ይጋርጣል ሲሉ የዋይት ሀውስ ቤተ መንግሥት ቃል አቀባይ ጆሽ ኤርንስት ትላንት ተናግረዋል። በእስራኤል የዜና ምንጭ አራዝና ሰፈራውን በሚቆጣጠረው ፒስ ናው በተባለው ቡድን ገለጻ መሠረት አንድ የሀገሪቱ ወታደራዊ እቅድ አውጪ ኮሚቴ 463 የመኖሪያ ቤቶችን በተለያዩ የምዕራቡ ዳርቻ አካባቢዎች እንዲሠራ ፈቅዷል። የተባበሩት መንግስታት የመካከለኛው ምስራቅ ልዑክ ኒኮላይ ሜድሎቭ ባለፈው ሳምንት ለጸጥታው ምክር ቤት ሲናገሩ የእስራኤላውያኑ የሰፈራ ፕሮግራም ማስፋፋት ጉዳይ ከፍልስጤማውያን ጋር ሰላም ለማምጣት የሚደረገውን ጥረት በዋናነት ከሚያደናቅፉ መካከል አንዱ ነው ብለዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቃል አቀባይ ዴቪድ ኪስ ግን የልዑኩ አስተያየት ታሪክን ያዛባል ሲሉ ውድቅ አድርገውታል። አይሁዶች ኢየሩሳሌም ውስጥ ነበሩ። አይሁድና ሳምራዊም ለብዙ ሺህ ዓመታት አብረው ኖረዋል። እናም የአይሁዶች በአሁኑ ጊዜ በዚያ መኖር የሰላም እንቅፋት አይሆንም በማለትም ቃል አቀባዩ በመግለጫቸው አብራርተዋል። ለሰዓቱ ያለን ዜና ይኸው ነው።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13615 እና በ13860 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 26 2008 ዓ.ም ምሽት ፕሮግራም ነው።
ሁሉም ጥያቄዎች ሳይፈቱ ኖሩና አንድ ላይ መጡና አንዱን ፈተዋለሁ ስትል አንዱ በዚህ ያፈተልካል፣ በዚህ ያለውን ፈተዋለሁ ስትል በዚህ ያፈተልካል። በዚህ ጊዜው ያልሰራናቸው ስራዎች፣ መንግስት ያልሰራቸው ያልመለሳቸው ጥያቄ ድምር ውጤት ነው አሁን የምናየው። ያነዳል እርስ ያጠፋል። እሳቱን እርስ ብለን ልታነደው እንደምትለው እርስ ብለን ልታጠፋው እርስ ባለቱ ተመሳሳይ አንተ ለምንድን የተጠቀምኩበት የሚለው ነው ወሳኝ።
ዲያቆን ዳንኤል ክብረት በኢትዮጵያ ማኅበራዊ ባህል፣ ፖለቲካዊ ጉዳዮች ዙሪያ ባተኮሩ ጽሑፎቻቸው በስፋት ይታወቃሉ። የአገር ጉዳይ የሰሞኑ ውሎና ክራሞት አነጋጋሪ፣ አሳሳቢና ሁነኛ መላ የሚሹ አንገብጋቢ የአገርና የሕዝብ ጉዳዮች ዙሪያ ትኩረት በሚያደርጉ ውይይት በሁለተኛው አጋማሽ ክፍለ ጊዜ ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ዛሬ በመተማ አካባቢ ግጭቶች እንዳሉና የደረሱ ጉዳቶች መኖራቸውን የሚጠቁሙ ዘገባዎች እየደረሱ ነው ያሉት። ይህ ዘገባ እየተጠናቀረ ይገኛል። በአሁኑ ጊዜ ለምሽቱ አብይ ርዕስ የተያዘ ነው። ሌሎችም በአማራ ክልል ውስጥ ያሉ እንቅስቃሴዎችም ካሉ ተጠናቅረው እንዳበቁ እንመለስባቸዋለን። አሁን ወደ ምዕራብ ሐረርጌ እናልፋለን። በምዕራብ ሐረርጌ መሰላ ወረዳ ውስጥ በሚገኙ ሁለት ቀበሌዎች ዛሬ የጸጥታ ኃይሎች ሰሞኑን ወሰዱ በተባሉ እርምጃዎች ሁለት ሰው መገደሉ ተገልጿል። አንድ ሰው መቁሰሉና ብዙዎች መታሰራቸው እንደዚሁ ተሰምቷል። የመንደሮቹ ሰዎች ግን የሞተው ሰው ቁጥር ከ20 በላይ መሆኑን ይናገራሉ። ቀበሌዎቹ አባ አማንና ወልታሴስ ይባላሉ። አማን ውስጥ አንድ መስጂድ በመንግስቱ ኃይሎች መቃጠሉን የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ጃልኔ ገመዳ ማምሻውን ከዚያው ያነጋገረቻቸው ነዋሪ ገልጸዋል። ይህ ከትናንት በስቲያው ቅዳሜ ነሐሴ 21 የተወሰደው እርምጃ ቦታው የአሸባሪዎች መሰብሰቢያ ነው በሚል የተወሰደ መሆኑን ነዋሪው አመልክተው ቦምብ ተወርውሮ ከ20 በላይ ሰው መገደሉን ተናግረዋል።
አና መሰላ አረዳ ባማኒፊ ወልታሲስ ኬሰቲ መስጊዶኒ አንጊ ቶኮ ዲገሙ ፍካን ሞ ጉበሙ ጅራቶን ኒብሰኒ ጅሩ ዋን
አረዳ። ይቅርታ የተከበራችሁ አድማጮች፣ የተለወጠ ድምፅ ነው አሁን የሰማችሁት። ዋናው ድምፅ በደረሰኝ ጊዜ መልሼ አሰማችኋለሁ። ለማንኛውም እኚህ የቀበሌው የአባ አማን ቀበሌ ነዋሪ ለጃለኔ የነገሯት ሌሎችም የፈረሱ መስጅዶች በተለያዩ አካባቢዎች መኖራቸውን፣ ሰውን እያሰሩ ማሰቃየት መቀጠሉን፣ ከተገደሉት አብዛኛዎቹ የተቀበሩት በቀበሌ ታጣቂዎች መሆኑን፣ ጦላይ ዘዋይ የታሰሩ መኖራቸውን፣ ሬሳ አግኝቶ የቀበረ እንደሌለ እና የሟቾች ዘመዶች በሙሉ ታስረዋል ሲሉ የተናገሩት ድምፅ ነበረ። ባገኘሁት ጊዜ አሰማችኋለሁ። ከቃጠሎ የተረፈውን የመስጊዱን ቆርቆሮና ሌላ ሌላውንም አፍርሰው ወስደውታል ብለዋል እኚሁ ነዋሪ። ከወልታሲስ ቀበሌ ጃለኔ ያገኘቻቸው የሃይማኖት አባት የቀበሌውን መስጅድ አፍርሰውታል ብለዋል። እኚሁ የሃይማኖት አባት የሚሉት የወልታሲስ ቀበሌን መስጅድ አፍርሰው ነቅለውታል። የአሸባሪዎች መታጎሪያ ነው ብለው የሃይማኖት አባቶችን ከቢሮ አባረዋል። እናንተ ኦነግ ናችሁ ብለው ነው ያባረሯቸው። ያገኙት ነገር ቢኖር ፍራሽ ብቻ ነው ብለዋል። ወደ ውጭ መውጣት አይቻልም ብለዋል እነዚሁ እኚሁ የቀበሌው ነዋሪ፣ የወልታሲስ ቀበሌ ነዋሪ። ሰው በጠመንጃ ተከቧል ብለዋል። ወደ መሰላ ደውዬ የወረዳውን አስተዳዳሪ አቶ መሐመድ አብዱራህማንን አነጋግሬ ነበረ። ግጭቱ መፈጠሩንና የሰው ሕይወትም መጥፋቱን አረጋግጠውልኛል።
አሁን አባ ማኔና ወልታርስ ሳይ ወነተም ያው ችግሮች ነበሩ፣ አክራሪዎች ነበሩ። እነኚህ ቀበሌዎች ውስጥ በመንግስትን በኃይል ማናድ የሚፈልጉ እነኚህ ሰዎች ሃይማኖትን ተገን በማድረግ የራሳቸውን ሴራ ሲተነትሱ ነበር። ከዛ በኋላ እነኚህ ሰዎች የህግ በላይነትን ላረጋግጥ ስንሞክር እነሱ መስጊድን አፍርሰው ሌላ ቦታ ጫካ ውስጥ ወስደው ሌላ መስጊድ ሰርተው እዛ ውስጥ ምሽግ ሰርተው ከዛ ውስጥ የጦር መሳሪያ መንጫ፣ ሌሎችንም የጦር መሳሪያዎች እዛ ሽጉጦች ሳይቀሩ ላይ ሳይቀር እዛ አከባይተው ምሽግ አብጅተው ከዛ የህግ በላይነትን ለማረጋገጥ እንቅስቃሴ ስናደርግ ሁለት ሰዎች የሞቱ ነበሩ። ከዛ ውጪ የተጎዳ ሰው የለም። ነገር ግን በአሁኑ ሰዓት በቁጥጥር ስር ውለው ሌሎቹ ከነሱ ጋር ሲያብሩ የነበሩ ሰዎች የሚጠየቁበት ሁኔታ እያመቻችን ያለ ነው።
እነዚህ ሰዎች የሃይማኖት ሰዎች ናቸው ወይስ የፖለቲካ ሰዎች ናቸው?
እነሱ ሃይማኖት ይበሉ እንጂ እነሱ የሚያካሄዱት ነገር ፖለቲካ ነው። ይህን የእኛን መንግስት የሚቃወሙ ኃይሎች አሉ። ከነሱ መልእክት እየተቀበሉ ያንን መልእክት ለማሳካት የእነሱን ጥቅምና ፋይዳ ለማስጠበቅ የሚንቀሳቀሱ ኃይሎች ናቸው።
ምንድን ናቸው እነዛ መልእክቶች የሚሏቸው ነገሮች? አቶ መሐመድ፣
እነሱ የሚፈልጉት በህግ የተመሰረተውን መንግስት በጉልበት ለመናድ ነው ፍላጎታቸው። ሌሎቹም ደግሞ መንግስታችንን የሚቃወሙ ኃይሎች የመንግስትን መዋቅር በኃይል ለማፍረስ የሚፈልጉ ኃይሎች አሉ። ከነሱ የሃይማኖትን ተገን አድርገው እነሱ ጎን ቆመው የሚታገሉ ኃይሎች ናቸው እነኚህ። አሁን እንግዲህ መስጊድ ይባል እንጂ ቦታው መስጊድ ያ ይሄን ቤት የተሰራው ጫካ ውስጥ ነው። እዛ ጫካ ውስጥ ቁጭ ብለው እነኚህ መሳሪያ ይዘው እጅ እንዲሰጡ ሽማግሌዎች ከአንዴም ከሁለቴም ተማርሰን ጠይቀናል። እምቢ ብለው እንግዲህ ያው እነሱ እምቢ ሲሉ የህግ የበላይነት የማስከበር የግድ ስለሆነ ለዚህ ስንንቀሳቀስ ነው እነኚህ ሰዎች ሊጎዱ የቻሉ ማለት ነው።
መንግስትን በኃይል እንዲንዱ የተላኩት የሻዕቢያ ተላላኪዎች በኦነግ በግንቦት ሰባት በአርበኞች በሚባሉ የተላኩ ናቸው ብለውኛል።
ይህንን እዚህ ያቋቋመ ሰውዬ ሀርጌሳ ሶማሊያ ውስጥ ቆይቶ ነው ከዛ የመጣው። ከዛ ተልእኮ ይዞ ከሻዕቢያ ባለስልጣኖች ጋር ተገናኝቶ እዛ ከዛ የተላከ ሰውዬ ነው። ይህንን ግን እኔ ብቻ ሳይሆን የህዝቡ ያረጋገጠ ነገር ነው።
በምን አረጋገጣችሁ ወይም ህዝቡ በምን አረጋገጠ ይሄንን አሁን የሚሉኝን ነገር?
ሰውየው ከዛ እንደመጣ ይሄን መንግስት ህዝቡ እሱ የሚያደርገው ቅስቀሳ ህዝቡ ግብር እንዳይከፍል፣ መንግስት ላይ አመት እንዲያነሳ፣ መንግስትን እንዲቃወም፣ መንግስት የምለውን ነገር ህዝቡ እንዳይቀበል፣ ያ ብቻ ሳይሆን ሙስሊሞችን ራሱ እሱ ያዘውን መንገድ ካልያዙ ሙስሊሞች አይደላችሁም እናንተ መሞት አለባችሁ ብሎ ያ ብቻ ሳይሆን በክርስቲያኖችም ላይ በግድ ወደ እሱ እንዲመጡ አድርጎ
ያደረሱት ጉዳት አለ። በህዝብም ላይ ይሁን በመንግስት ንብረትም ወይም ህይወትም ላይ ይሁን እስካሁን ድረስ እነዚህ ሰዎች
አዎ ብዙ ወደል አድርሰዋል።
ምን አደረጉ?
ያደረጉት ነገር አንደኛ በሚሊሻችን ላይ በግድ ደብድቦት መሳሪያ መንጠቅ አለ። ከዛ ውጪ ደግሞ የክርስቲያን ሴቶችን በግድ ወደ እነሱ እንዲመጡ የተደረገበት ሁኔታ አለ። የክርስቲያን ልጆች ጉሩሶችን በግድ እየወሰዱ ቤት እየሰበሩ ወስደው ወደ ራሳቸው የቀላቀሉበት ሁኔታ አለ። ይህንን እንዲያውም ከህዝብ አንደበት ብትሰሙ በጣም ቆንጆ ነው። እንደኔ
በህይወት ላይ ይሁን በንብረት ላይ ያደረሱት ጉዳት አለ እናንተ የመዘገባችሁት በማስረጃ ያረጋገጣችሁት?
የመንግስት መስሪያ ቤቶችን ከቀበሌ ውስጥ ማስረስ፣ የመንግስት መዋቅርን አስፈራርቶ በያዙት መሳሪያ ለመንግስት እንዳይቆም ማድረግ፣ ትምህርት ቤቶች የፈረሱበት ሁኔታ አለ። ልጆች ደግሞ ወደ ትምህርት ቤት እንዳይሄዱ የሃይማኖት ትምህርት ብቻ እንዲከታተሉ የተደረገበት ሁኔታ ያለው በነኚህ ቀበሌዎች ውስጥ ማለት ነው። እንደዚህ አይነት ነገሮች ያደረሱ ነገር አለ። ኤፍቲሲ የፈረሰበት ቦታ አለ። ህዝብ ወደ ገበያ እንዳይወጣ እንዳይገባ ያደረጉበት ሁኔታ ነው ያለው።
ያሉኝን እርምጃ የወሰዱት ወታደሮች ናቸው ፖሊሶች ናቸው ወይስ ሌላ ታጣቂዎች ናቸው? ማን ነው ግጭት ውስጥ የነበረው?
አሁን እንግዲህ የህግ የበላይነትን ለማስከበር ያው እኛ በወረዳችን ፖሊስ አለን፣ ታጣቂ አለን፣ ሌሎች ደግሞ አድማ በታኞች አሉ። በእነዚህ ኃይሎች የተወሰደ እርምጃ ነው። ከዛ ውጪ ሌላ ነገር እዚህ የለም።
ስንት ሰው ሞተ? ስንት ሰው ቆሰለ?
አሁን ሁለት ሰው ነው የሞተው። ከዛ ውጪ የደረሰ ምንም የቆሰለም የለም ማለት ነው።
ከእናንተ ወገን ነው ወይስ ሌላ ወገን ነው ጉዳት የደረሰው?
ከኛ በኩል አንድ የቆሰለ አለ። አንድ ደግሞ እነሱ ከአሁን በፊት ደብድበውት ሕክምና ላይ ያለው አለ።
በእነሱ በኩል ነው ማለት ነው ሁለት ሰው የሞተው?
ከእነሱ ነው ሁለት ሰው የሞተው።
ከሶማሊያ የመጣ ነው ያሉኝ ሰው ከሟቾቹ መሀል ነው ወይስ አምልጧል? የለም እዛ
እሱ አልተያዘም፣ ለጊዜው አምልጠዋል። ነገር ግን በክትትል ላይ ነን፣ ኢንፎርሜሽን እየወሰን እየተከታተልን ያለ ነው።
ከመቶ በላይ ሰው በቁጥጥር ስር መዋሉን ነው የነገሩኝ የወረዳው አስተዳዳሪ አቶ መሐመድ አብዱራህማን የመሰላ ወረዳ አስተዳዳሪ ማለት ናቸው። በምዕራብ ሐረርጌ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከትናንት በስቲያ ለመንግስቱ ዜና ማሰራጫዎች በሰጡት መግለጫ ተከታዩን ብለው እንደነበር ይታወሳል።
በዚህ ሂደት ውስጥ የቆዩ የሀገራችን ጠላቶች በተለይም ደግሞ የተፈጥሮ ሀብታችንን በአግባቡ እንዳንጠቀም እንቅፋት ሲፈጥሩ የቆዩ አካላት አሁንም ይህን ፍላጎታቸውን ለማሳካት ሲሉ በጆንያ ብር ለጽንፈኛ ዳያስፖራ አካላት ኢትዮጵያን እንዲያተራምሱ እየሰጡ ያሉበት ወቅት ላይ እንገኛለን። ይህም በመረጃ አረጋግጠናል። ስለዚህ እነዚህ አካላት ጽንፈኛ ዳያስፖራ ተብዬዎች የእነዚህን አካላት ብር እየተጠቀሙ በተለይ አብዛኛውን ለራሳቸው እየተጠቀሙ ግን ክፋዩን ደግሞ ለዚህ ብጥብጥ መሪ ለሆኑ አካላት እያሰራጩ የሚገኝበት ሁኔታ አለ። ስለዚህ የሀገራችን ጠላቶች እኛን ለማዳከምና ለመበታተን በሚሰሩት ሴራ መንግስት ዝም ብሎ ሊያይ አይችልም። ይሄ በዚህ ሂደት ውስጥ ዜጎቻችን እንዳይሳተፉ ከዚህ አካላት ጋር እንዳይሳተፉ የማድረግ ስራ መስራት አለብን። በተለይ ደግሞ በዚህ ሂደት ውስጥ የተሳተፉ አካላትን ያለ ምህረት ህግ የማስከበር ስራችንን ማከናወን የሚገባን ይሆናል። መንግስት የህግ የበላይነትን ለማስከበር ሁሉንም አቅሙን ይጠቀማል። በእኔ በኩል ይህ የህግ የበላይነት እንዲከበር ለማድረግ ሁሉም የጸጥታ አካሎቻችን ህግ የበላይነትን እንዲያስከብሩ አዝዣለሁ።
ወደ ቀጣዩ መጽሔት እናልፋለን። በኢትዮጵያ የዩናይትድ ስቴትስ አምባሳደርነት ጊዜያቸውን የሚያጠናቅቁት ፓትሪሺያ ሃስላክ ትላንት በኤምባሲው የስንብት ንግግር አድርገዋል። አምባሳደሯ በኢትዮጵያ ባሳለፉት የሶስት ዓመታት የሥራ ዘመን በኢትዮጵያ በሃምሳ ዓመታት ውስጥ ባልታየ መልኩ የተከሰተው ድርቅ የከበደ ረሃብ እንዳያስከትል የተደረገው ጥረት ከተከናወኑት አኩሪ ተግባራት አንዱ መሆኑን አውስተዋል። በቅርብ ጊዜያት በኢትዮጵያ የተከሰቱት ሁኔታዎች እንደሚያሳስቧቸው የገለጹት አምባሳደሯ በጉዳዩ ዙሪያ ከኢትዮጵያ መንግሥት ጋር መነጋገራችንን ቀጥለናል ብለዋል። የአምባሳደር ፓትሪሺያ ሃስላክ ንግግር ይዘት ቆንጅት ታዬ ታቀርባለች።
ተሰናባቿ የዩናይትድ ስቴትስ አምባሳደር በንግግራቸው በሀገሮቻችን ግንኙነት ዋና ዋና ዋልታዎች በሆኑት በልማትና የምጣኔ ሀብት እድገት፣ በሰብአዊ መብት ከበሬታና መልካም አስተዳደር እንዲሁም በሰላምና ጸጥታ ጉዳዮች አትኩረን ባከናወናቸው ስራዎች እጅጉን እኮራለሁ፣ ሆኖም ገና ብዙ ስራ እንደሚጠብቀን በሚገባ አውቃለሁ ብለዋል። ኢትዮጵያ የዩናይትድ ስቴትስ ታላቅ አጋር መሆኗን ገልጠው ፕሬዚደንት ባራክ ኦባማ ባለፈው ዓመት በኢትዮጵያ ያደረጉት ጉብኝት በስራ ዘመኔ ታላቁን ስፍራ የምሰጠው ነው ብለዋል። የፕሬዝደንቱ ጉብኝት የኢትዮጵያ ሕዝብ ያሉት ታላላቅ ምኞቶች ሙሉ በሙሉ እውን እንዲሆኑለት ድጋፍ ለመስጠት ያለንን ቁርጠኝነት በአጽንኦት አረጋግጧል ሲሉም አክለዋል። ባለፉት ሶስት ዓመታት በትምህርት፣ በጤና፣ በግብርናና በስነ ጥበብ ዘርፎች ኢትዮጵያ የልማት ግቦቿን ለመደገፍ በምናካሄዳቸው መርሃ ግብሮች ሁሉ ሁላችንም ልንኮራ ይገባል ሲሉ አስገንዝበዋል። በመጨረሻው የስራ ዘመናቸው ዓመት በኢትዮጵያ የተከሰተው አስከፊ ድርቅ የከበደ ረሃብ እንዳያስከትል በጋራ ባደረግነው ጥረት ልንኮራ ይገባል ብለዋል። በቅርብ ጊዜያት በሀገሪቱ የተከሰቱትና የኢትዮጵያ ሕዝብና መንግስት ያስመዘገቧቸው እርምጃዎች ላይ አደጋ ሊጥሉ የሚችሉ ያሏቸው ሁኔታዎች ያስጨነቋቸው መሆኑን አምባሳደሯ ሳይገልጹ አላለፉም። ሁኔታው በኤምባሲው የሰራተኛ ማህበረሰብ ዘንድ ጨምሮ ከባድ ፍርሃትና ጭንቀት ማስከተሉን አውቃለሁ ብለዋል። በጉዳዩ ዙሪያ የኢትዮጵያ መንግስት ማነጋገራችንን ቀጥለናልም ብለዋል። በሁሉም እርከኖች ያሉ የኢትዮጵያ መንግስት ባለስልጣናት በሀገሪቱ ህገ መንግስት የተረጋገጡት የዲሞክራሲያዊ አስተዳደር፣ የሰብአዊ መብት ከበሬታና የህግ የበላይነትን እንዲያከብሩ ማሳሰባችንን ቀጥለናል ብለዋል። አያይዘውም ለጋዜጠኞች፣ ለመገናኛ ብዙሃንና ለተቃዋሚዎች ድምጽ ምህዳሩን ማስፋት ጠቅላይ ሚኒስትሩና ገዢው ፓርቲ የሚያራምዷቸውን አጀንዳዎች ያጠናክራሉ እንጂ አያሰናክሉም ሲሉ ፕሬዝደንት ኦባማ በጉብኝታቸው ወቅት የተናገሩትን ጠቅሰዋል። ከዓለም ቀደምት ዲሞክራሲ በሆነችው በዩናይትድ ስቴትስ እንኳን ችግሮችን አምነን በመቀበል እያስተካከልን ዲሞክራሲያችንን ይበልጡን ለማጠንከር መስራታችንን አላቆምንም ሲሉ አስገንዝበዋል። የመናገር እና የመሰብሰብ ነጻነት፣ ግልጽነት እና ተጠያቂነት፣ የመልካም አስተዳደር እና የዲሞክራሲ አስፈላጊ ዋልታዎች ናቸው ሲሉም አስረድተዋል። የዩናይትድ ስቴትስ የሰብአዊ መብቶች ጉዳይ ረዳት የውጭ ጉዳይ ሚኒስትር ታም ማሊኖቭስኪ በቅርቡ allafrica.com ላይ ባወጡት ጽሑፍ ሁለቱ ሀገሮቻችን የጋራ ጥቅም ያላቸው በመሆኑ ዩናይትድ ስቴትስ በኢትዮጵያ ብልጽግና መረጋጋትና ስኬት ትጠቀማለች። ኢትዮጵያ ደህንነቷን ስትጠብቅ ሌሎችን ልትረዳና ልታበረታታ ትችላለች። የተራዘመ ቀውስ ውስጥ ስትገባ ግን ሁለቱ ሀገሮች ያላቸውን የጋራ ግብ ይጎዳል። መልእክታችን ግልጽ ነው። የኢትዮጵያን እድገትና ስኬት የሚፈልግ ሁሉ ሀገሪቱ እጅጉን የምትጠነክረው ሁሉም ድምጾች ሲሰሙ፣ መንግስት ለሁሉም ተጠያቂነት ሲኖረው መሆኑን መገንዘብ አለበት። ከህግ ውጪ ሰዎችን ማሰርና ማጥቃት መቆም አለበት ሲሉ ረዳት የውጭ ጉዳይ ሚኒስትር ማልኖውስኪ የተናገሩትን ተሰናባቿ አምባሳደር ጠቅሰዋል። በመጪው አዲስ ዓመት ሰላማዊና የበለጸገች ኢትዮጵያ የጋራ ራዕያችንን እውን ለማድረግ አብረን መስራታችንን እንቀጥላለን ብለዋል።
አድማጮች፣ አሁን የዕለቱ አብይ ርዕስ ደርሷል። ቀጥሎ ይቀርባል። በአማራ ክልል ትላንትና ዛሬ ውጥረት መባባሱን፣ በመተማ የሰው ሕይወት መጥፋቱን፣ በርካታ ንብረት መውደሙን፣ በደብረ ታቦር ማረሚያ ቤት መቃጠሉን፣ በአምባ ጊዮርጊስ እንዲሁ የሰው ሕይወት መጥፋቱ፣ በአጠቃላይ በክልሉ አብዛኞቹ ከተሞች የመከላከያ ሰራዊት መግባቱና የተኩስ ድምፅ ያለማቋረጥ መሰማቱን የፓርቲ ተወካዮችና ስማቸውን መግለጽ ያልፈለጉ ነዋሪዎች ገልጸዋል። የክልሉ መንግስት ሁኔታውን ለማረጋጋት እየሰራ መሆኑንና የተደራጀ መረጃ በነገው ዕለት እንደሚሰጥም ገልጿል። ጽዮን ግርማ እስከ ማምሻው ድረስ በርካታ ሙከራዎች ስታደርግ ቆይታለች። እስካሁን የተገኘውን መረጃ በማጠናከር የሚከተለውን ይዛ ቀርባለች።
በወልቃይት የአማራ ማንነት ጥያቄ በሐምሌ ወር መጀመሪያ በአማራ ክልል የተለያዩ ከተሞች የተጀመረው ተቃውሞ አሁንም መቀጠሉ እየተነገረ ነው። ትላንትናና ዛሬም በክልሉ የተለያዩ ከተሞች ውጥረቱ መቀጠሉንና ነዋሪዎች እየገለጹ ነው። የአረና ትግራይ ሉዓላዊነትና ዲሞክራሲ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በመተማ ከተማ በትግራይ ተወላጆች ላይ ደረሰ ያሉትን ችግር ለአሜሪካ ድምጽ ተናግረዋል።
ያው መተማ አካባቢ በታጣቂዎች በሰጋሩ ኢትዮጵያውያን ላይ ያነጣጠረ ጥቃት እየደረሰ መሆኑን ከዚህ አካባቢ ተደውሎልናል፣ አነጋግረውኛል እና ምንድን ነው የሚሉት እነሱ በአካባቢው ወጣቶች፣ የተደራጁ ወጣቶች እና እነሱን ከለላ የሚያደርጉ ታጣቂዎች ሆነው ቤት ለቤት እየዘሩ ንብረታቸውን እየዘረፉ እና የተረፈም ከነ ቤት እያቃጠሉ እንዳወደሙባቸው እና የተወሰኑም የተገደሉ እንዳሉ ገልጸውልኛል። ከዛ ሸሽተው ሱዳን እንደገቡ ነው። ግማሾቻችሁ ደግሞ ወደ እንትን ገብቷል፣ በረሃ ላይ ገብቷል። ከከተማው የተለያዩ አቅጣጫዎች በረሃ ላይ የገቡም አሉ፣ ያው ሸሽተው ማለት ነው። እና ጥቃቱ ትግራይ ተወላጆች አነጣጥሮ የደረሰ ጥቃት ነው እና ህጻናትና ሴቶች ያሉባቸው 1000 አካባቢ የሚሆኑት ወደ ሱዳን እንደገቡ ገልጸውልኛል። በተጨማሪው ደግሞ አገራፊያ አካባቢ እንደዛ በተመሳሳይ መልኩ ጥቃት የደረሰባቸውና ወደ ሁመራና ራውያን ማይካድራ ሸሽተው የገባሉ፣ ንብረቶቻቸው እየተዘረፈ እየተደበደቡ እየተገደሉም እንዳሉ
በትክክል የተጎዳው ሰው ቁጥር ምን ያህል እንደሆነ ባይታወቅም 8 የሚደርሱ ሰዎች መገደላቸውን የገለጹት አቶ አምዶም መተማ አካባቢ የሚኖረው ተወላጅ ወደ አንድ ብሔር ያደላ ጥቃት እያደረሰ ወይም የትግራይን ተወላጆች እያጠቃ ነው ወይ በማለት ይቻላል ወይ በሚል ላቀረብኩላቸው ጥያቄ ተከታዩን ምላሽ ሰጥተዋል።
እንደዛ ማለት አንችልም። ምክንያቱም ህዝብ እንደ ህዝብ ያጠቃል ማለት አይቻልም። ግን የተደራጁ ወጣቶች አሉ። እነሱም አስከትለው ደግሞ የታጠቀ ኃይል አለ። ይሄ እየፈጸመ ያለው እንጂ ህዝቡ ነዋሪው እንዳለ ለማለት ይከብዳል። አሁን እንደነገረን ማንም ሰው ቤት እንኳን ለመከላከል ሲሞክር ታጣቂዎችን እርምጃ ይወስዳሉ እና ያለበት አማራጭ ሲዘረፍም ሲያያዝም ግንዛቤ እንትን ማድረግ ነው እና ወጣቶች አሉ ገብተው ንብረት የሚያወጡ ሁሉ ነገር የሚዘርፉት ተሰልፎ እየጨፈሩ ነው ወደ ቤቶች የሚሄድ ህዝብ ግን አይደለም። አዎ እንደ ህዝብ በነቂስ ወጥቶ አይደለም ጥቃት እየፈጸመ ያለው ለማለት ይቻላል። ምክንያቱም ጎረቤቶቻቸው የሚደብቋቸው እነሱ ናቸው። በሌላ መንገድ ሊጠቁ ሲሉ ከሌላ የሚሰጣቸው ደግሞ ጎረቤቶቻቸው ናቸው እና እንዳለ ህዝቡ በህዝቡ ላይ የተነሳ ለማለት ያስቸግራል። ግን የሆነ የተደራጀ ኃይል እየመራው እየተጠቃ እንዳለ ግን እርግጥ ነው።
ሁኔታውን እየተከታተሉ እንደሚገኙ የተናገሩት የመላው ኢትዮጵያ አንድነት ፓርቲ መኢአድ ዋና ጸሐፊ አቶ አዳነ ጥላሁን የአቶ አምዶምን ጥቆማ አንስቼላቸው ነበር። እስካሁን ባደረጉት ማጣራት በአንድ ብሔር ላይ የተነጣጠረ ጥቃት ስለመኖሩ የሚያውቁት እንደሌለ ገልጸው የተጣራ መረጃ ይዘው በቀጣይ እንደሚሰጡን ቃል ገብተዋል። ዛሬ የደረሰን መረጃ ነው ያሉትንም አብራርተዋል።
በህብረታቦር ከተማ ላይ አሁን ከሰዓት በኋላ 6:30 አካባቢ አረቢያ ቤቱ መቃጠሉ ኢንፎርሜሽን አለኝ እና ከፍተኛ ተኩስም ነበር እና አሁን የሞተ የቆሰለ ከእስረኛው ወይም ደግሞ ከስሩ ስንት እንደሆነ ገና አላረጋገጥንም። ደብረ ታቦር ከተማ
ማን ያቃጠለው?
እሱ አልተረጋገጠም። እንግዲህ እሱ ያረጋገጠ ለዶረት ኢንፎርሜሽን ሰጣቸዋለን። ስንት ሰው ሞተ፣ ምን ሞተ፣ እስረኞች ምን ደረጃ ናቸው፣ ከዚህ ብሎ ምን ተጎዳ የሚለውን በነገሮች እንሰጣቸዋለን። አሁን ከመሸ ስለሆነ ኢንፎርሜሽን ነው የደረሰን። ማረሚያ ቤቱ በመቃጠሉና ግን ከፍተኛ ተኩስ እንደነበረ ግን በጣም በእርግጠኝነት ነግሬያለሁ። ወገራ አምባ ጊዮርጊስ የሚባል ቦታ ላይ ጸጉረ ልውጥ የሆኑ ወታደሮች 26 ወጣቶችን ረሽነዋል የሚል እንትኑ ደርሶናል መረጃው። አብዛኛው ህዝቡ ወደ ጫካ እየገባ ስለመሆኑም ተነግሯል። ይህም አሁን የመሸ ስለሆነ በነገሩ ደስ አጣርተን ብንነግራቸው ደስ ይለኛል። ከዚህ ውጭ መተማ ቆጭት እና ሸሬና ሸዲ የሚባል አካባቢ ላይ ዛሬ ሙሉ ቀን ከፍተኛ የሆነ ተኩስ እንደነበረ እና በርካታ ሰው እንደሞተ ተነግሮናል። ደባርቅ እንደዚሁ ተኩስ እንደነበር ተነግሮናል። የሸድን፣ የመተማን፣ የአምባ ጊዮርጊስን እና የደብረ ታቦርን ሁኔታ በተመለከተ ስንት ሰው እንደሞተ፣ ስንት ሰው እንደቆሰለ አጣርተው እንድነግሩን መረጃ ለሚሰጡን አካላት አሁን መመሪያ አስተላልፈናል። በነገው ወቅት በጣም እርግጠኛ ሆኜ እነግርሻለሁ። የተጣራ መረጃ እንደሚደርሰንና እንደምናስተላልፍላቸው ይህን ቃል እገባለሁኝ። እዛ ውጭ ደብረ ማርቆስ የስራ ማቆም አድማ እንደቀጠለ ነው። የማርቆስ ዩኒቨርሲቲ በትናንትናው ዕለት የክረምት ተማሪዎችን ፈተና ሳይፈትን አሰናብቷል። በምን እንዳሰናበተ እንግዲህ አንዳንድ ታዛቢዎች የሚሉት ምናልባት ተማሪዎቹ የክረምት ተማሪዎቹ ከህዝብ አመፁ ጋር እንዳይቀላቀሉ ፈርቶ ነው የሚል የታዛቢዎች አስተያየት አለ። በምን ሳይፈተኑ እንደዘጋ እንግዲህ የሚያውቀው ያው ትምህርት ቤቱን የዘጋው አካል ነው። ከዚህ ውጭ ዛሬ ቻግኒ ላይ በዛሬ ሁለት በየቤቱ እየተዞረ አሰሳ ተካሂዶ 65 ሰው መታሰሩ መረጃው ደርሶኛል። ወልዲያ ላይ ትናንትና ሌሊት ከ29 ጀምሮ እስከ ጳጉሜ 2 የሚቆይ የስራ ማቆም አድማ እንዲደረግ የሚል ወረቀት ሙሉ በሙሉ ከተማ ላይ ተበትኖ እንዳደረና በዚህ የተነሳ በጣም በርካታ ሰው እንድታሰር መረጃው ደርሶናል። በዛሬ ሁለትም የገጠር ሚሊሻዎችን በቀን 200 ብር ሂሳብ አበል እየከፈሉ ታጣቂዎችን አምጥተው በከተማው ላይ አስፍረዋል። ከዚህ ውጭ ከወሎ ጋሸና ወደ ጋይንት 5 ወራት መኪና ወታደር ሙሉ አሁን ከሰዓት በኋላ ስለመንቀሳቀሱ ይህም መረጃ ደርሶናል። በሌላ በኩል የመያድ አባላትን በየቦታው እያሳደዷቸው ነው። ለምሳሌ የሰሜን ዞን ኃላፊ የነበረውና የማዕከላዊ ስራ አስፈጻሚ ኮሚቴ አባል አቶ ሙሉቀን አይዳ ደግሞ ይኸው ከታሰረ 4ኛ ቀኑ ነው። የት እንደታሰረ አልታወቀም። ቤተሰቡም እንድጠይቀው አልተፈቀደለትም። ምግብ ስንቅም እስካሁን ድረስ አልቀረበ
ለደህንነታቸው በመስጋታቸው ስማቸው መግለጽ ያልፈለጉና በመተማ ከተማ ነዋሪ እንደሆኑ የገለጹ አንድ የትግራይ ተወላጅ ንብረት እየተቃጠለ መሆኑን በስልክ እንደተነገራቸው ገልጸው አሁን ሸሽተው እንደሚገኙና መናገር እንደማይፈልጉ ገልጸውልኛል። በሌላ በኩል ስማቸው መግለጽ ያልፈለጉ አንድ የመተማ ከተማ ነዋሪ ዛሬ በቦታው እንደነበሩና በመተማ በርካታ ንብረት መቃጠሉን ገልጸው ጥቃቱ የተፈጸመው የትግራይ ተወላጆች ስለሆኑ ሳይሆን የህዋት ደጋፊዎች በመሆናቸው እንደሆነም ተናግረዋል። ሰዎች መገደል የተጀመረው ግን መከላከያ ልብስ የለበሱ ታጣቂዎች ከገቡ በኋላ እንደሆነ ገልጸው ከፍተኛ ተኩስ እንደነበርና ቁጥሩ ያልታወቀ ሰው በታጣቂዎች መገደሉንም ተናግረዋል። ሌላ አስተያየት ሰጪ በበኩላቸው እስካሁን በመተማ 19 ሰው መገደሉን ለአሜሪካ ድምጽ ገልጸዋል። የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ስለ ጉዳዩ ጠይቂያቸው ነበር። ክልሉ ሁኔታውን ለማረጋጋት እየሰራ መሆኑንና የተደራጀ መረጃ በነገው ዕለት እንደሚሰጡን ቃል ገብተዋል።
አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ ዘገባ እናልፋለን። ወደ ዩናይትድ ስቴትስ ነው የሚወስደን። የዩናይትድ ስቴትስ 45ኛ ፕሬዚደንት ለመሆን እየተወዳደሩ ያሉት ዶናልድ ትራምፕ ሪፐብሊካን እጩ ናቸው ሕጋዊ ፍቃድ በሌላቸው ፍልሰተኞች ላይ እርምጃ እንደሚወስዱ በድጋሚ በማረጋገጥ በጉዳዩ ላይ እየተለሳለሱ ናቸው ለሚለው ግምት ምላሽ ሰጥተዋል። ትናንት የሪፖርተራችን ሪቻርድ ግሪን ዘገባ አለ፣ አዳነች ፍስሐዬ ይዘዋለች።
ቢሊዮነሩ ተወዳዳሪ ዶናልድ ትራምፕ ትናንት ማታ በአሪዞና ክፍለ ሀገር መዲና ፊኒክስ ላይ ባደረጉት ንግግር ግቦቻቸውን ሲዘረዝሩ የ3200 ኪሎ ሜትር ርዝመት ባለው ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመስራት ቃል በመግባት ጀምረውታል።
ለግንቡ 100% የምትከፍለው ሜክሲኮ ናት። እስካሁን ባለው ጊዜ ባያውቁትም ለግንባታው ወጪ የሚከፍሉት እነርሱ ናቸው። ታላቅ ሕዝብና ታላቅ መሪዎች ናቸው። ሆኖም ለግንቡ ይከፍላሉ። ከመጀመሪያውኑ አንስቶ የማይሰረሰር ረጅም፣ ጠንካራና ቆንጆ ግንብ በደቡብ ወሰናችን ላይ ማቆም እንጀምራለን።
ትራምፕ አያይዘውም ሕጋዊ ፈቃድ የሌላቸው ፈላሾቹን ሁሉ ወደ ሀገራቸው ለመመለስ አዲስ ልዩ ኃይል እንደሚመሰርቱ ገልጸዋል።
Enforcement priorities will include removing criminals, gang members, security threats.
በቅድሚያ ትኩረት የምንሰጠው በወንጀለኞች ላይ ነው። የወንጀል ቡድን አባላት፣ በጸጥታ ደህንነት ላይ አደጋ የሚጥሉትንና የቪዛ ጊዜያቸው አልፎ ያለ በሀገሪቱ ውስጥ የቆዩትን ያካትታል። አሁን ባለው ሙሰኛ አስተዳደር መሰረት እዚህ ሀገር ገብተው በመቆየት በሀገሪቱ ልገሳ የሚተማመኑትን በቅርቡ ወደ ሀገሪቱ የገቡትን በሚሊዮኖች የሚቆጠሩትን ማለት ነው።
ትራምፕ ትናንት ማታ ያደረጉት ጠንካራ ንግግር ሜክሲኮ ሄደው ከሀገሪቱ ፕሬዚደንት ኤንሪኬ ፔሬኔቶ ጎን ቆመው ካደረጉት ለዘብ ያለ ንግግር የተለየ ነው። ትራምፕ ከሜክሲኮ ፕሬዚደንት ጋር በተነጋገሩበት ወቅት ይሰራል ለተባለው ግንብ ወጪ የሚከፍለው ማን ነው የሚለው ጥያቄ አልተነሳም ሲሉ ለጋዜጠኞች ተናግረዋል። ይሁንና የሜክሲኮ ፕሬዚደንት በትዊተር አከታትለው ባስተላለፉት መልእክት ሜክሲኮ መሰናክል ላሉት ግንብ እንደማትከፍል ለትራምፕ ግልጽ ማድረጋቸውን ጠቁመዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የነበሩት ዲሞክራቷ ተወዳዳሪ ሂለሪ ክሊንተን በበኩላቸው ትላንት ለወታደራዊ አርበኞች ባደረጉት ንግግር የትራምፕ ሜክሲኮ ጎራ ብሎ መመለስ የዩናይትድ ስቴትስ ፕሬዚደንትነት ብቃትን አያሳይም ብለዋል።
It takes consistency and reliability. Actually, it's just like
የሀገር ፕሬዝደንትነት ለፎቶግራፊ ያህል ከሚደረገው ነገር በላይ ነው። ቀጣይነትንና ተአማኒነትን ይጠይቃል። በመሰረቱ የግል ግንኙነትን የመፍጠር ያህል ነው። ሰዎች ሊተማመኑብህ ይችሉ እንደሆን ማወቅ ይኖርባቸዋል። አንድ ቀን ሌላ ጊዜ ደግሞ ፈጽሞ የተለየ ነገር የማትል መሆንህን መረዳት አለባቸው። ለአንድ ዓመት ያህል የስድብ ውርጅብኝ ስታካሄድ ከቆየ በኋላ ወደ ጎረቤቶቻችን ጎራ ብለ ከመመለስ በላይ የሚጠይቅ ነገር ነው።
ትራምፕ በሚያካሄዱት የምረጡኝ ዘመቻ አብዛኛውን ድጋፍ ያገኙት የሜክሲኮ ፕሬዚደንት የሀገራቸው ሕዝብን ያሳዘነ ባሉት ልፈፋ ነው። ትራምፕ የዩናይትድ ስቴትስ ደቡባዊ ጎረቤት ሀገር የሥራ ዕድልን ከአሜሪካውያን ትሰርቃለች፣ የወሲብ ጥቃት የሚፈጽሙ ወንጀለኞችንና ነፍሰ ገዳዮችን ትልክብናለች፣ ወደ ዩናይትድ ስቴትስ የሚደረግ ሕገወጥ ፍልሰትን ለማቆም አትሞክርም ሲሉ ሲነቅፋት ቆይቷል።
ክብራትና ክብራን አድማጮች አሁን ከምሽቱ 3 ሰዓት ከ40 ደቂቃ ሊል ነው አዲስ አበባ ላይ። ዋሽንግተን ዲሲ እና አካባቢዋ ደግሞ ሐሙስ ነሐሴ 26 2008 ዓ.ም ተመረጠ ከቀኑ 8 ሰዓት ከ40 ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ የሚተላለፍላችሁን ዝግጅት ነው እየሰማችሁ ያላችሁት። ኢንተርኔት ላይም amharic.voanews.com ላይ አለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን።
ቀጣዩ እሰጥ አገባ
በእሰጥ አገባ ቦታ ውይይት ነው የሚካሄደው። የአገር ጉዳይ፣ የሰሞኑ ውሎና ክራሞት፣ አነጋጋሪ አሳሳቢና ሁነኛ መላ የሚሹ አንገብጋቢ የአገርና የሕዝብ ጉዳዮች ዙሪያ ትኩረት ከሚያደርግ ተከታታይ ፕሮግራም የተወሰደ ነው የሚቀርብላችሁ። ያለፈው እሁድ የራዲዮ መጽሔት ፕሮግራም አዲስ ዝግጅት በኢትዮጵያ ጉዳዮች የሚጽፉና በሚጠበቡባቸው የተለያዩ የኪነ ጥበብ መስኮች ለብዙዎች ጥቅም የሚውሉ ኪናዊ ሥራዎቻቸው የሚታወቁ ከኑሮ ባሻገር የሚሆኑ የአገርና የሕዝብ ጉዳዮች ግድ የሚላቸው የማኅበረሰብ አባላትን እየጋበዘ ያወያያል። ዲያቆን ዳንኤል ክብረት በኢትዮጵያ ማኅበራዊ፣ ባህል፣ ፖለቲካዊ ጉዳዮች ዙሪያ ባተኮሩ ጽሑፎቻቸው በስፋት ይታወቃሉ። ያወያያቸው አሉላ ከበደ ነው። ካለፈው እሁድ የራዲዮ መጽሔት ዝግጅት የቀረበ ነው። እነሆ
ዲያቆን ዳንኤል ክብረት፣ በቅድሚያ ለጊዜ አመሰግናለሁ።
እኔም አመሰግናለሁ፣ እግዜር ይስጥልኝ።
ፈቃድ ጠይቅ ያለውና በፈቃድህ መሰረት አንተ እያልኩ ነው። ወጣትም ቢሆን አንቱ እያልን የምንጠራበት አጋጣሚ ያለና አንተ በማለቴ ፈቃድህ መሆኑን ላስተዋውቅ ላድማጮች።
እውነት ነው፣ እውነት ነው።
እሺ፣ ለአንድም ቀረብ ያደርገናል በሚል ነው።
አዎ፣ ውይይት ያደርገዋል። ካልሆነ የትእዛዝ መቀበልና መስጠት ነው ይመስል።
መልካም፣ አመሰግናለሁ። ዲያቆን ዳንኤል፣ ዛሬ ለየት ያለ ፕሮግራም ነው የጋበዝንህ። ሰሞንኛው የአገር ሁኔታ አሳሳቢ የሆኑ ሁነኛ መላ የሚሹ አንገብጋቢ ጉዳዮች አሉና ስለ ኢትዮጵያ ታሪክ፣ ባህል፣ እምነት የኢንተርኔት ገጽህ በትክክል ያሳያል። ትኩረትህ ፖለቲካና ትውፊት ምልከታዎች ይቀርቡበታል ይላል። በኢትዮጵያ ጉዳይ ላይ እንደሚጽፍ ሰው የበኩልህን ሀሳብ እንድትፈነጥቅ ነው። ዛሬ ያለው ሁኔታ ያሳስብሃል ዳንኤል? በመጀመሪያ
በጣም በጣም ነው የሚያሳስበኝ።
ለምን ያሳስብሃል አልልም። ሰዎች የተገደሉበት ውጥረትም የነገሰበት ሁኔታ ለቀናትና ሳምንታት ታይቷልና እስኪ ፈታ አድርገን እንመልከተው። ምን ማለት ነው አሁን እየሆነ ያለው ሁኔታ? ምንስ ሁኔታዎች ሊከሰቱ ይችላሉ? እንዳያያዙ በምን መልኩ መያዝ አለበት የሚለውንም መመለስ እንድንችል።
ምንድን ነው በጣም አሳሳቢ የሚሆነው? ኢትዮጵያ ውስጥ እንደዚህ አይነት ህዝባዊ አመጾች ወይም ደግሞ የህዝብ ጥያቄዎች ወይም በየቦታው የምንሰማቸው አይነት ከዛም በጎን የምናያቸው ከዘርና ከአካባቢ ጋር ያሉ ጥቃቶች ወይም ድምጾች ከዚህ በፊት አልነበሩም ማለት አይደለም። ግን ዘመናቱ የሚሰጧቸው ማቀጣጠያ ወይም ደግሞ ችግሩን የመመልከቻ እድሎች አሉ። ለምሳሌ ከዛሬ 20-30 ዓመት በፊት እንዲህ አይነት ነገሮች ቢፈጠሩ ከአንዱ ቦታ ያለው መረጃ ሌላ ቦታ የመድረስ እድሉ በጣም ዘገምተኛ ነው፣ ላይደርስም የመቻል እድል አለው። አሁን የመረጃ ዘመን ላይ ሆነን እያንዳንዷ የምትተነፈሰው ትንፋሽ ለሁሉም በሚዳረስበት እና ነገሮችን መደበቅ በማይቻልበት በዚህ ጊዜ ላይ ሲሆን ደግሞ ጉዳዩን ለመፍታትም እድል ይሰጣል፣ ካልፈታነውም ደግሞ ችግር ለማምጣትም እድል ይሰጣል። ለሁለቱም እድሉ ልክሳትና ውሃ አቅርቤልሃለሁ እንደሚለው ሁለቱም እኩል እድል ያላቸው ስለሆኑ ነው በጣም አሳሳቢ የሚሆነው።
ማቀጣጠያ ብልሃቸዋል ዳንኤል። የማህበራዊ መገናኛ ብዙሀኑን አንዱ የአገር ጫፍ የተከናወነ ድርጊት በእጅ ስልካችን ብቻ በሌላው ጫፍ ወዲያውኑ በዚያችው ሰዓት የሚታይበት ዓለም ላይ ስለሆን ያለ ነው። ይህ ሁኔታ ለበጎውም ለአደጋውም ሊዳርግ ይችላል የሚል መንፈስ ይመስለኛል እየጠቀስክ ያለኸው።
አዎ፣ ለሁለቱም ነው። ለበጎውም ልንጠቀምበትና መረጃ ተለዋውጠን አሁን አንድ ለማድረግ እንደ ድሮ መዋቅሮች ምሎች ሳያስፈልጉ ሰዎች ሀሳብ እየተለዋወጡ ለአንድ ጉዳይ ወዲያና ወዲህ እየተጠራሩ ስራ መስራት የሚቻልበት ዘመን ላይ ተደርሷል። ይህንን ለበጎ ከተጠቀምነው ለሀገራዊ አዎንታዊ ለውጥ፣ ለማህበራዊ ለውጥ ልንጠቀምበት፣ ካልተጠቀምነው ደግሞ የማንፈልገውም ነገር እንደዚሁ ልንጠቀምበት እንችላለን። ለሁለቱም ምንድን ነው በሀገራችን እፍ ያነዳል እፍ ያጠፋል ይባላል። እሳቱን እፍ ብለህ ልታነደው እንደምችለው እፍ ብለህ ልታጠፋው ትችላለህ። እፍ ማለቱ ተመሳሳይ ነው። አንተ ለምንድን የተጠቀምክበት የሚለው ነው ወሳኝ።
ገሩም እንግዲህ የሚያነጋግሩት ጉዳዮች፣ ጥያቄዎች በተለያዩ የህብረተሰብ ክፍሎች ይነሳሉ። ህዝብ ጥያቄ ይዞ የተነሳበት ሁኔታ አለ። ያ ጥያቄና ቁጣ የተስተናገደበት ውጤቱ ያላማረ መሆኑን ተመልክተናል። መንግስት ራሱ ባመነው በርካታ ሰዎች ተገድለዋል። የተቋረጠ አይመስልም ያ ጉዳት እየመጣ ያለበት ሁኔታና ምን አይነት ሁኔታዎች ትኩረት ሊሰጣቸው ይገባል ትላለህ? ህዝብን የሚያዳምጥ መንግስትና መንግስትን የሚያዳምጥ ህዝብ ይላል የመጨረሻው ጽሁፍ፣ ከትላንት በስቲያ የወጣ ጽሁፍ ነው።
ልክ ነው። ምንድን ነው ይሄ? መቼም በአንድ ጊዜ ተፈጠረ ነው ብዬ እኔ አላምንም። ማለት አንድን ፊኛ ስትነፋው ፊኛው ተጣብቆ ከነበረበት የመጨረሻዋ ጠርዝ እስከሚደርስበት ጊዜ ድረስ እድል አለ። ከዛ በፊት ፊኛው የማስተንፈስና ለጥቅም የመዋል እድል አለ። እየነፋኸው በሄድክ ቁጥር ግን ይፈነዳል። ያ የጊዜ ጉዳይ ነው። በአንድ ጊዜ አይደለም የሚመጣው። ፊኛው መጀመሪያው አየር ከገባበት ጀምሮ የመጨረሻው አየር እስከሚወጣበት ጊዜ ድረስ ያለውን ጊዜ አጠቃቀም ላይ ነው ትልቁ ወሳኝ። እና ይሄ በየመስኩ የተፈጠሩ ከቀበሌ ጀምሮ እስከ ላይ ድረስ በኢኮኖሚ፣ በፖለቲካ፣ በሰብአዊ መብት፣ በመሬት ይዞታ ከመጀመሪያው በክልሎች አከላለሉ በተመሰረተባቸው መርሆች ልዩነቶቻችንን በያዝንበት መንገድ አብዛኛውን የሰራንበት መንገድ የት ላይ ነው? አንድነታችን ላይ ነው የሰራ ነው ወይስ ልዩነታችን ላይ የሰራ ነው? አጥር ነው ስንሰራ ይኖር ነው? ድልድይ ነው ስንሰራ ይኖር ነው? የሚሉት እነዚህ ነገሮች ተጠራቅመው በየጊዜው ችግሮቹ እየተፈቱ አዳዲስ መንገዶች እየተተለሙ አገሪቱ ወደምትፈልገው ጎዳና በሰላምና በጤና መሄድ የምትችልባቸው መንገዶች ሳይተለሙ ዝም ብለው የከረሙ ጉዳዮች ተጠራቅመው አንድ ላይ መጡ። እና እነዚህ ጉዳዮች አንድ ላይ ሲመጡ ለመንግስትም አሁን መፍታት የቸገረው ይመስለኛል። ተጠራቅ ብዙ አይነት ጥያቄዎች አንድ ላይ ነው የመጡት። በየራሳቸው በመጡበት ጊዜ መፍታት በጣም ቀላል ነበር። አሁን ግን ሁሉም ጥያቄዎች ሳይፈቱ ኖሩና አንድ ላይ መጡና አንዱን ፈተዋለሁ ስትል አንዱ በዚህ ያፈተልካል፣ በዚህ ያለውን ፈተዋለሁ ስትል በዚህ ያፈተልካል። እና የድምር ውጤቶች ናቸው በየጊዜው ያልሰራናቸው ስራዎች፣ መንግስት ያልሰራቸው ያልመለሳቸው ጥያቄዎች። ምክንያቱም አሁን ያለንበት ዓመተ ምሕረት እንደ ኢትዮጵያ አቆጣጠር 2008 ነው። አሁን ያለው መንግስት እንደ መንግስት የተመሰረተ 1983 ነው። በሁለቱም አል ረዥም ዘመናት አሉ። አንድ ልጅ በዛ ጊዜ ቢወለድ 5 ዓመት የሚሞላበት ወጣት ሆኖ ለትዳር የሚደርስበት ጊዜ ላይ ነው ያለ ነው። እና በ83 አስተሳሰብ፣ በ84 አስተሳሰብ፣ በ85 አስተሳሰብ 2008 ላይ መኖር አይቻልም። ያኔ መልካም ሊመስሉህ ገና ሀገሪቱን ማወቅ አለ፣ ሁኔታዎችን መርዳት አለ፣ ማረጋጋት አለ፣ ካለፈው ነገሮች መምጣት አለ። ቆይቶ ግን ሰፈቱትን ማስተካከል፣ የተጣመሙትን ማጣናት፣ የጎደሉትን ማሟላት የሚቻልበት በቂ ጊዜ ነበረ እና እነዛ አለመደረጋቸው ድምር ውጤት ነው አሁን የምናየው።
ድምር ውጤት ብለሃል ዳንኤል። በጊዜ ውስጥ የተነሱ ጥያቄዎችን በአግባቡ በቦታውና በወቅቱ መፍታት አንድ ነገር ነው። አሁን ላሉ ጉዳዮችስ ከጥያቄዎቹ ባሻገር መልስ በሚሰጥበት ሁኔታ ነው መገምገም የምንችለውና ለተነሱት ጥያቄዎች የተሰጠውን መልስ ትክክል ነው ወይ የሚለውን መጠየቅ ያስችላል። መልስ አለመስጠትም መልስ ነውና፣
አዎ
አሁን ያሉትን ችግሮች በቅጡ መረዳት አለ ወይ?
በትክክል መንግስት ተረድቶት መልስ ትክክለኛ መልስ ሰጥቶበታል ብዬ አላስብም። ከመንግስት ነው ይህን ይጠብቅ ነበረ። ምክንያቱም አሁን የምናየው ነው ህዝባዊ ነው በአንድ በኩል ያለው፣ መንግስታዊ ነው በሌላ በኩል ያለው። መንግስት የተደራጀ ተቋማት ያሉት አሰራር ያለው ነው። የተሻለ ጉዳዮች እንዲረዳ የሚጠበቀው ከመንግስት ነው። ምክንያቱም የተደራጀ ብዙ መዋቅሮች ያሉት እስከታች ድረስ መረጃዎችን ለመሰብሰብ ለመተንተን የሚችል ባለሙያም አወቃቀርም አሰራርም ህግም ያለው ተቋም ነው ብለን እናምናለን መንግስት። ስለዚህ ህዝቡን መረዳት የበለጠ የሚጠበቅበት መንግስት ነው። ተረድቶ ደግሞ ትክክለኛው መፍትሄ ለመስጠት አሁን እንኳ ባይችል ወደ ትክክለኛው መፍትሄ እየሄደ መሆኑን የሚያሳዩ መንገዶችን መከተል መቻል አለበት። እኔ ከሚሰጡ መግለጫዎች ጀምሮ ከሚባሉ ነገሮች ጀምሮ እኛ ሀገር የፖለቲካው ቋንቋና የህዝብ ቋንቋ አልተደራረሱም። ጎን ለጎን ነው ይሄድ ያለው። እዚህ ነው መደማመጡ የጠፋው። ኢትዮጵያ ባህል አላት፣ ኢትዮጵያ ስርዓት አላት፣ ረጅም ዘመን የቆየች አገር ናት። ስለዚህ ያ የተለመደውን ባህል እንኳን ተጠቅሞ መንግስት ባህላዊ በሆኑ መፍትሄዎች ለመሄድ የሚችልባቸውን እድሎች ሁሉ እየተጠቀመ ነው ብዬ አላምንም። እና የበለጠ እየተወሳሰበ እንዲሄድ ነው እየተደረገ ያለው። ስለዚህ ከመንግስት እኔ መረጋጋት፣ ትዕግስት፣ ተአጥሮ እና ጥበብ ይጠበቃል ባይ ነው።
በመንግስት ኃይሎች የተወሰደው የኃይል እርምጃ በብዙዎችም እየተነቀፈ ነው። መንግስትም ቀደም ብሎ ባወጣው መግለጫ የሰው ህይወት ማለፍ እንዳልነበረበት ገልጿል። ሌሎች ትችቶችንም የማቅረቡን ያህል የመንግስትን ስልጣን ለግል ጥቅም የመዋል ዝንባሌ ነው ይላል መንግስት ባወጣው መግለጫ። ያንንም ለማስተካከል የሚወሰድ እርምጃ እንደሚኖር ገልጠዋል። ይህንንስ እንዴት ትመለከተዋለህ?
መቼም በሌሎች ዓለማትም እንደምናየው መንግስት ሰዎች ናቸው። መንግስት መዋቅር ነው። መዋቅሩ አይናገርም፣ አያዝም። መንግስት ውስጥ ያሉ ሰዎች ናቸው መዋቅሮችን የሚያንቀሳቅሷቸው። እና በመንግስት አሰራር ውስጥ ለሚፈጠሩት ስህተቶችና ጥፋቶች በሙሉ ተጠያቂው መንግስት ነው የሚሆነው። ሌሎችም ሀገሮች እኮ በአንድ ሚኒስቴር በሚኒስቴር ስር ለሚፈጠሩት ጉዳዮች መጨረሻ ራሱን ተጠያቂ አድርጎ በቃ ከስልጣን ያስረክብ ያለሁ የሚለው ቀጥታ ያሰውዬ በስህተቱ ውስጥ ላይኖርበት ይችላል። ቀጥታ ተሳታፊ ኃላፊነቱ የእሱ ነው። እንዲህ አይነት ሰው መመደብ አልነበረበትም ማለት ነው። መቆጣጠር ነበረበት ማለት ነው። ሲያጠፋ መቅጣት ነበረበት ማለት ነው። ስለዚህ እኔ ነኝ የመጨረሻው ብሎ ኃላፊነቱን የሚወስደው እና መንግስት ኃላፊነቱን ወስጃለሁ፣ ለተሰሩት ጥፋቶች ይቅርታ። ቢያንስ እኮ እኔ አንድ ነገር እጠብቅ ነበረ። እነዚህ ሰዎች በአመፅም ይሁን የሆኑ ሰዎች ገፋፍተዋቸውም ይሁን የራሳቸውም ጥያቄ ይዘው ይሁን የሞተው ኢትዮጵያዊ ሰው ነው። ባለፈው አመት 100% ነው የተመረጡት እና የመረጡኝ እነዚህ ናቸው ያላቸው ሰዎች ናቸው እየሞቱ ያሉት። ስለዚህ ቢያንስ ከማንኛውም ነገር በፊት ለሞቱት ሰዎች አሁንም በምንም መልኩ ለሞቱት ሰዎች እናዝናለን። የሀዘኔታ ስሜት መኖር መቻል አለበት። አዝነናል፣ ይሄን አላየሁም፣ አዝነናል፣ ይሄን ጥፋት አለ ከተባለ ለጥፋቱ እኛ ኃላፊነት እንወስዳለን መባል አለበት። መንግስት ማለት እኮ ከታች ከቀበሌው ጀምሮ እስከ ላይ ያለው አካል ነው። ይሄ ሙሉ ነው መንግስት የሚባለው። እና ቀበሌውም ለሚያጠፋው ይሁን ዞኑ ለሚያጠፋው መንግስት ሌላ ህዝቡ ሌላ መንግስት የት ያውቃል? አሁን ጠረፍ ያለ ሰው እዚህ ያለውን ፓርላማ የት ያገኘዋል? አያገኘውም እኮ። ለእሱ መንግስት ማለት እዛው አጠገቡ ያለው ሰው ነው። እሱ ሲያጠፋ መንግስት አጠፋ ነው።
ትልቁ ስርዓት የመጨረሻው ኃይል ኃላፊነት መውሰድ አለበት። በተለይ የሰው ህይወትን ያጠፋ እርምጃ ሲሆን ተጠያቂነቱ ያን ያህል መግዘፍ የለበትም ወይ የሚለው ብዙዎችን እያነጋገረ ነው። ዳንኤል፣ ቀደም ብለህ በመግቢያው ጠቆም አድርገሃል። የብሔር ቃና ያለውም ነገር እየተሰማ ነው። ለኢትዮጵያዊ ባህልና እምነት እንግዳ የሆነ በሌሎች አገሮች የታዩ የመሰለ ስህተት እንዳይፈጠር በህብረተሰብ ዘንድስ ስልጣን ባላቸው ኃይሎች ላይ መቆጣትና ሁኔታዎች እንዲለወጡ መጠየቅ አንድ ነገር ነው። ነገር ግን በብሔረሰቦች መካከል ለሚፈጠሩ እርስ በርስ ግጭቶች ያልተፈለገ ውጤት በር መክፈት እንዳይኖር፣ ያን አይነት ስህተት እንዳይሰራም ከወዲሁ ማሰብ ይጠይቃልና ምን ትላለህ በሱ በኩል?
ልክ ነው። እኔ አንዱ የሚያሳስበኝ ጉዳይ ይሄ ነው። ምንድን ነው በሀገራችን የሚባል ነገር አለ። አንተ ከበሮውን እዚህ ጋር ስትመታው እዛ ማዶ ያለ ቆርቆሮ ከዜማውም ከመዝሙሩም ሳይኖርበት የዚህ ከበሮ ድምፅ ያያነዘረው እሱም ይጮኋል። የምትፈልገው እዚህ ነው፣ ከበሮ ለዜማው ነው የምትፈልገው። እሱ ግን እዛ ማዶ የዚህ ተጽዕኖ መጥቶበት ያልተፈለገው ቆርቆሮ ደግሞ አብሮ ይጮኋል። ልክ እንደዚሁ አንድ ጉዳይ ሲነሳ ማህበረሰቡም ቢሆን በኃላፊነት ስሜት መሆን አለበት። አንዳንዴ የምንጠላውን ነገር እኛው ራሳችን አድርገ ነው እንዳንገኝ የሀገር ሽማግሌዎች፣ አካባቢው ያሉ ተሰሚ ሰዎች ይሄ አይደለም አላማችን ማለት እንቻላለ። የአብዛኛው ሰው ሀሳብ ግን ጥያቄ መጠየቅ ነው። አንዳንዶቹ ይሄንን የዘር ጉዳይ በማጧጧፍ ሁኔታውን መጠቀም ይሆን። ስለዚህ እነዚህን ሰዎች ተው፣ ይሄ አላማችን አይደለም፣ ይሄን ነገር በኃላፊነት ማድረግ አለን። እንዲያውም በዚህ ጊዜ ማህበረሰብ ታላቁን ጥበቡን ማሳየት ያለበት ለወዲያኛው አካል በሚያሳየው ጥበቃ ነው። አጼ ምኒልክን ሁሌ የምናስታውሳቸው አድዋ ጦርነት ላይ ጦርነቱ ተከናወነ፣ ጣሊያኖች ተማረኩ፣ ብዙ ህዝብ ጣሊያን ገፍቶ መጥቶ ምን ሊያደርግ እንዳሰበና በገፋባቸው ቦታዎች ምን እንዳደረገ ኢትዮጵያ ወታደሮች ምን አይነት ስሜት እንደነበራቸው ያውቃል። እና የበቀል ስሜት ነበር። ግን አጼ ምኒልክ ምንድን ነው ያደረጉት? እነዚህ ምርኮኞች ናቸው ብለው በስራም በጤና ጠብቀው ቁስለኞችን አስታመው ምግባቸውን ሰጥተው ወደ ሀገራቸው እንዲያለባቸው ወደ ሀገራቸው ነው የሸኙት። ይሄ የታላቅነት ማሳያ ነው፣ ኃላፊነት ያለበት ዜጋ ማሳያ ነው። እና ይሄ መኖር አለበት። የኢትዮጵያ ባህሏ
እንደዚህ ነው የነበረው። ለዛኛው ወገን እንደው ሊጠቃ ይችላል ወይ አንዳንዶች ዘንድ እንደ ጠላት ለሚታሰበው ወይም አንዳንዶች ዘንድ የችግሩ መነሻ ተደርጎ ለሚታሰበው ወገን። ምክንያቱም እንደ ህዝብ ችግር ፈጣሪ ህዝብ የለም። በህዝብ ስም ችግር ፈጥሮ ሰዎች ይኖራሉ። እንደ ህዝብ ችግር ፈጣሪ ስለሌለ እንደ ህዝብ ማጥቃትም ስለማይገባ ለእነዛ ሰዎች በምናሳየው ኃላፊነት የተሰማበት ስራ ነው የህዝቡን ታላቅነት፣ የጥያቄያችንን ታላቅነት፣ የእንቅስቃሴያችንን ታላቅነት ማሳየት ያለብን እና በማህበራዊ ሚዲያዎችና በሌሎችም ቢሆን ይሄንን አሉታዊ የሆነ ህዝብን ከህዝብ ጋር ሊያናክስ የሚችል እንግዲህ ድሮ ልጅና ወረቀት ያስያዙትን አይለቅም ነበር። አሁን ደግሞ ልጅና ፌስቡክ ያስያዙትን አይለቅም። ይሄ ነገር ይቀመጣል፣ ለትውልድ ይቆያል። እና ያ ነገር የሚያዩት ልጆች፣ የሚሰሙት ልጆች፣ የሚጎረጉሩት ልጆች ዛሬ በሰባት ዓመት እድሜ የሆነው ከሰባት ከስምንት ዓመት በኋላ ፌስቡክን ሲገናኙ የሚያዩት ነገር መልሶ ጠባሳ እንዳይጥል በኃላፊነት ስሜት ማድረግ አለብን። ምናልባት አንዳንዱ ነገር ሊያመን ይችል ይሆናል፣ ግን ነገሌ ናቸው ብለን እናስብ ይሆናል። ግን ህመምን ማሸነፍ ነው ትልቁ የትግል ስልት ብዬ ነው የማምነው። እና ይሄን ካልተከላከልን የምንፈልገውን ለውጥ ብናመጣውም በማንፈልገው መንገድ ይመጣና ያ የማንፈልገው ነገር ይደረጋል። በሀገራችን ወደ ገነት በሲኦል በኩል አይኬድም ይባላል።
መንገዱ የውጤቱን ያህል ወሳኝ ነውና።
አዎ፣ በገነት መንገድ ከሄድ በገነት ነው እንጂ በሲኦል በኩል አድርገህ ገነት ይሄዳሉ ብሎ ማሰብ አይቻልም።
ዳንኤል፣ እንግዲህ ይህ አነጋጋሪ አሁንም እየተካሄደ ያለ የብዙዎችንም ህይወት ለአደጋ የጋረጠ ጭምር ብዙዎችን በየቤቱ እንዲነጋገሩበት የሚጋብዝ ጭምር ነው። አሁንም እናነሳቸውን ጥያቄዎች በዚህ ሰዓት ፕሮግራማችን የሚከታተሉ አድማጮች በየቤታቸው እንዲነጋገሩበት የተሻለ ሁኔታ ለማምጣት ለቀጣይ ንግግሮች የሚፈነጥቁ ሀሳቦች እንዲወጡበት ነው እየተነጋገርን ያለ ነው። ሌሎች በርካታ በማህበራዊ ጉዳዮች ላይ የጻፍካቸውን በኢትዮጵያ ታሪክ ላይ በየዕለት ሁኔታዎች ላይ የጻፍካቸውን ጽሁፎች የማየት እድል ገጥሞኛል። በሌላም በዚህም ርዕስ መልስን እንደምናገኝ ተስፋ አድርጋለሁ። ለአሁኑ ግን ለጊዜ አመሰግናለሁ። እግዜር ይስጥልኝ።
ድሩን ስላገኘ በጣም አመሰግናለሁ።
አድማጮች፣ ከመሰነባበታችን በፊት ከእናንተ የደረሱን አስተያየቶች ይደመጣሉ።
ተላስለዜዎች ጠቅላይ ሚኒስትር ኃይለ ማርያም ከኢህአዴግ ምስር ነው ከሚለው ጀምሮ ታሪካዊ ጠላቶቻችን አሁንም እያተራምሱ ነው የሚል ሰፊና ጥልቅ ንግግር አድርገዋል ፕሬስ ኮንፈረንስ። እኔ ግን ቀልቤን የሳቡኝ ሁለት ነገሮች ናቸው። አንደኛ በድሮ በኢህአፓ ዘመንም ሆነ በህወሀት ጊዜ ወይም በሌሎቹ ፖለቲካ እንቅስቃሴዎች ዘመን የነበረው ራስን የመሰጠት ጉዳይ አይዲዮሎጂ የሚባለው ነገር ዛሬ ተሟጦ ያለቀበት ሁኔታ ነው ያለው በአሁኑ ዘመን። ስለዚህ ኢህአዴግ መሰጠትን ፈልጎ በፓርቲ አባልነት ሹመት ሲሰጠው የነበረው ነገር ምንም ትርፍ አላስገኘለትም። መሰጠትም የላቸውም አቅምም የላቸውም። ስለዚህ አቶ ኃይለማርያም አሁን መሰጠትንም ስላላገኘን አቅም ያለው ሰው ከፓርቲ ውጭም ቢሆን መሾም አለብን የሚለው በጣም ትክክለኛና አዋጭ ነው። ብዙ ምሁራን አሉ በዩኒቨርሲቲም በሌሎችም አካባቢዎች፣ እነሱን መቅጠር ማሰራት መቻል አለባቸው፣ ኢንክሉድ ማድረግ አለባቸው ማለት ነው። ሁለተኛው ስለ ወጣቶችና ስለ ስራ አጦቹ የተናገሩት ነው። እሱንም ደግሞ በትኩረት ስራ የሚያገኙበት ነገር መፈለግ አለበት የሚለው ብዙ ድሀ ባለበት ሀገር ቀውስ መፈጠሩ የማይቀር ስለሆነ ይህንን የሚያስተካክል መፈጠር አለበት የሚለው ጊዜ ሳይሰጥ በአስቸኳይ መወሰን አለበት፣ በተግባራዊ መደረግ አለበት ማለት ነው። ይሄ ሁለቱ ትኩረት ስቦታል። አመሰግናለሁ።
ሄሎ ቪኦኤዎች፣ እንደምንከረማችሁ ሰላም ናችሁ ወይ? ለበርካታ አመታት ዝግጅታችሁን ሳደምጥ ነበረ። በጣም ነው ማከብራችሁ። በስራችሁ ኢትዮጵያውያን ድምጽ ሆናችኋል። አንድ አስተያየት መስጠት ፈልጌ ነበረ። ትላንትናም ዛሬም መለስካቸው ከኢትዮጵያ እንዲሁም ደግሞ የተለያዩ የፖለቲካ ፓርቲዎች ለቪኦኤ የሰጡትን መግለጫ ሰምቼ ነበረ። ፕሮፌሰር በየነም ሌሎችም ሰዎች በዚህ ውስጥ የኃይለ ማርያም ደሳለኝን ድምጽም አሰምታችሁ ነበረ። ምንድን ነው ያለው? ኢትዮጵያ የተፈጥሮ ሀብቷን እንዳትጠቀም የሚፈልጉ ሀገሮች ብሎ ሲናገር ነበር። ያው ኦብቪየስሊ ግብፅን ይመስለኛል እንግዲህ በስም መጥራት ያልፈለገው። እና በዚህ ውስጥ የገረመኝ ነገር ምንድን ነው? ገንዘብ በጆንያ ገንዘብም አላለም ብር ነው ያለው። ብር ላይ በጆንያ ጽንፈኛ ለሆኑ ዲያስፖራዎች ይሰጣሉ የሚል ነገር ሰምቼ ነበረ። እንዴት ነው በጆንያ ብር የሚሰጠው? በአሁን ጊዜ እንደዛ አይነት ግብይት አለ እንዴ? ዓለም በሰለጠነበት ጊዜ በጆንያ ብር ይሰጣል ወይ? እንዴት ነው? የትም ቦታ ኢትዮጵያ ውስጥ ገጠር እንኳን እንደዚህ አይደረግም። እና አንዳንድ ጊዜ የሚናገረው ነገር በጣም ነው እንደሚገርመኝ። በርቱ። ቻው።
አሁን ሙስናን ኢህአዴግ እንዴት ብሎ መታገል ይችላል? ሙስና የሚጠፋው እኮ ነጻ ሚዲያ ሲኖር ነው። ሙስና የሚጠፋው እኮ ተቀናቃኝ የፖለቲካ ኃይሎች መንግስትን እየተከታተሉ የሚተቹበት ሁኔታ ሲኖር።
ቀደም ሲል ለሰጣችኋቸው አስተያየቶች እናመሰግናለን። የተከበራችሁ አድማጮች፣ እኚህ አሁን የተናገሩት የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው። የውይይቱ ሁለተኛ ክፍል በነገው ምሽት ይቀርባል። አብራችሁን ስለቆያችሁ እናመሰግናለን። ክቡራትና ክቡራን፣ የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ በደህና አደሩ። Thank you.